ብፁ ወቅዱስ አባታችን አቡነ መርቆሪዮስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ብፁዓን ሊቃነ ጳጳሳት አባቶች ሊቃውንተ ቤተክርስቲያን ካህናት ወንድሞች ዲያቆናት እንዲሁም ምእመናንና ምእመናት በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም እንደምን አመሻችሁ እንደምን ሰነበታችሁ የሸርነት የምህረት አባት የሰላም የህይወት ራስ የሆነው አምላካችን የእያንዳንዳችንን ህይወት ጠብቆ የማልቀበትን ሰላሙን አብዝቶልን ጤናችንንም ሰጥቶን ለዚህ ለትና ለዚህ ሰዓት እንዲሁም ለዚህ በረከትና ለዚህ ረድኤት ስላደለን ስለማልቀበት ቸርነቱ ምስጋና ለሱ ይሁን። ከኛ በፊት የነበሩትን አባቶቻችንን ነቢያትን ሐዋርያትን ቅዱሳንን ሁሉ በጸጋው ቃል የመራ ያስተማረ ይህንንም በረከትና ረድኤት በእነሱ በኩል ያስተላለፈልን ዛሬም እሱ በቀባቸውና ባስነሳቸው ባከበራቸው አባቶች የሰበሰበን ቃሉን ያስተምረን ዘንድ በዚህ ሰዓት ለእያንዳንዳችን ነፍስ የሚያስፈልጋትን ልባችንን የሚያሳርፈውን መልእክት እንዲያስተላልፍልን ቅዱስ ፈቃድ ይሁንልን አሜን። የትምርት ርዕስ አድሱን ሰው ልበሱ የሚል ነው። አድሱን ሰው ልበሱ። እግዚአብሔር አምላክ በኔ በደካማው አንደበት ልገልጸው በማልችለው አንደበት እሱ ግን በዛ ዘመን በባሪያው በሐዋርያው የገለጠውን ምስጢር ለሁላችን ይገልጽልን ዘንድ ቅዱስ ፈቃድ ይሁንልን። አድሱን ሰው ልበሱ። ይህን የተናገረው ታላቁ ሐዋርያ ቅዱስ ጳውሎስ ነው። የተናገረበት ስፍራ የኤፌሶን መልእክት ምዕራፍ 4 ከቁጥር 24 ላይ ነው። ሐዋርያው ይህንን ቃል የተናገረው ወይም የኤፌሶንን መልእክት የጻፈው በእስር ቤት ሆኖ ነበር። በሮም ታስሮ ሳለ በሌላ ስፍራም ላይ እንደተናገረ እኔ ብታሰር የእግዚአብሔር ቃል አይታሰርም እንዳለ በእስራቱ ሳለ ከጻፋቸው መልእክታት አንዱ ነው የኤፌሶን ቤተክርስቲያን መልእክት። የኤፌሶን ቤተክርስቲያን በሱ ትምህርት ላይ የተመሰረተች በኤፌሶን ቤተክርስቲያን ውስጥ የሚኖሩ ክርስቲያኖች በቅዱስ ጳውሎስ ስብከት ተሰብከው በጌታችን በኢየሱስ ክርስቶስ ያመኑ ሲሆኑ በዛ በእምነታቸው እንዲጸኑ ለጊዜው በውስጣቸው በነበረው ችግር ከእምነታቸው ፈቀቅ እንዳይሉ አንድ፣ ሁለተኛ ከአህዛባዊ ኑሮ ነውና የመጡት ከጨለማው ሥራ ነውና የመጡት ወደ ኋላቸው ተመለሰው የፊተኛው ኑሯቸውን እንዳይኖሩ በቀደሙ የጨለማ ሥራ እንዳይመላለሱ ይህንን መልእክት ጻፈላቸው። አሁን በያዝነው ክፍል ቁልፍ ቃል አድሱን ሰው ልበሱ ይላችኋል። እስቲ ይህን ርዕሱላችን በአንድነት እንበል፣ አድሱን ሰው ልበሱ። ስለ አድሱ ሰውም ባህሪያት ሲገልጽ እዛው ቁጥር ላይ ሶስት ቁልፍ ነገሮችን ያስቀምጣል። አንደኛው ቅድስና ነው፣ ሁለተኛው ጽድቅ ነው፣ ሌላው እንደ እግዚአብሔር ምሳሌ የሚል ነው። አድሱን ሰው ልበሱ። በርሱም እውነት እንደ ቅድስና ጽድቅ እንደ እግዚአብሔር ምሳሌ የተፈጠረውን ይላል። ይህን አድሱን ሰው ለኛ ለማስረዳት አድሱን ሰው እንዴት እንደምንዋሃድ፣ በአድሱ ሰው እንዴት እንደምንመላለስ፣ በአድሱ ሰው አዲስ ህይወት፣ በአድሱ ሰው መኖር እንዴት እንደምንችል የተጠቀመበት ምሳሌ ደግሞ ምንድነው? ልብስ ነው። ልበሱ ነው የሚለው። ልብስ በዚህ በምድራዊው ኑሯችን ከሚያስፈልጉን ነገሮች ዋነኛውና አንደኛው ነው። በቅድሚያ የሚያስፈልጉን ነገሮች አንዱ ልብስ ነው። ሰው ያለ ልብስ መኖር አይችልም። ገበናችንን የሚሸፍን፣ ማንነታችንን የሚለካ፣ ነውራችንን የሚሸፍን፣ ወይም ማንነታችን የሚለካበት አንዱን ሰው የምንመዝንበት ነገር ቢኖር አንደኛው ልብስ ነው። ሰቢከብር በልብሱ እንዲል በልብስ ገለጠው አድሱን ሰው ልበሱ አለ። እንግዲህ አድሱ ሰው ብሎ ብቻ አያቆምም፣ ይቀጥልና በፊተኛው ቁጥር ቁጥር 23 ላይ ቁጥር 23 ላይ አሮጌውን ሰው አስወግዱ ይላል። እንግዲህ ስለ አድሱ ሰው ለመረዳት ስለ አድሱ ሰው የተገለጡትን እነዚህን ሶስት ቁልፍ ቃላት ቅድስና፣ ጽድቅ እንደ እግዚአብሔር ምሳሌ የሚሉትን ለመረዳት መጀመሪያ የአሮጌውን ሰው ባህሪያት መረዳት ያስፈልጋል። የአሮጌውን ሰው ጠባይ በትክክል መረዳት ያስፈልጋል። አዲሱ ሰው ካለ አሮጌው ሰው አለ ማለት ነው። አሮጌ ከሌለ አዲስ የለም፣ ወይም አዲስ ከሌለ አሮጌ የለም። ስለዚህ ስለ አዲሱ ሰው ከመግለጹ በፊት በቁጥር 23 ላይ ይህ የእግዚአብሔር ሰው ሐዋርያው ቅዱስ ጳውሎስ አሮጌውን ሰው አስወግዱ ይላል። ስለ አሮጌው ሰው ደግሞ ሊስት አድርጎ ያስቀመጣቸው ቁልፍ ቃላት ቁጥር 22 ላይ እንደዚህ የሚሉ ናቸው። አንድ፣ በመታለል ምኞት የሚጠፋ ያለማወቅ ጠንቅ፣ የልብ ደንዳናነት ጠንቅ፣ ከእግዚአብሔር ሕይወት በመራቅ መደንዘዝ የሚሉ ናቸው። ይህ የአሮጌው ሰው ጠባዮች ናቸው። የአሮጌው ሰው ባህሪያት ናቸው። አሮጌውን ሰው የሚገልጡ ናቸው። መቼም ቅዱስ ጳውሎስ ይህንን ሲጠቀም እንዴ ሰው እንዴት ይለበሳል? ሰው ልብስ አይደለም፣ ሰው ካባ አይደለም፣ ሰው ቀሚስ አይደለም ልንል እንችላለን። ግን እንዴት የተጠቀመበትን ምስጢር ኋላ ላይ እንረዳለን። እግዚአብሔር መንፈስ ቅዱስ በዛን ዘመን ለኤፌሶን ክርስቲያኖች የሐዋርያውን አባባል የሐዋርያውን መልእክት እንዲረዱት ያስተላለፈ ዛሬም ለሁላችን ያስተላልፍልን። አሮጌው ሰውነት ምን እንደሆነ፣ አዲሱ ሰውነትስ ምን እንደሆነ፣ የአሮጌው ሰው ጠባዮች ወይንም ባህሪያት ዛሬ በሕይወታችን እንደሚታዩ ወይንም ደግሞ እንዴት ማወቅ እንደሚገባን ያለውን ምስጢር የምንረዳበት ልዩ ቁልፍ ቃል ነው። አሮጌውን ሰው አስወግዱ። የአሮጌው ሰው ጠባይ የመጀመሪያው ነገር የሚታለል ነው ይላል። በሞኝነት የሚጠፋ ነው ይላል። የአሮጌው ሰው ጠባይ ወይም የአሮጌው ሰው ባህሪ ያለማወቅ ጠንቅ ነው ይላል። ባለማወቅ የሚወድቅ ነው ይላል። ባለማወቅ የሚሳሳት ነው ይላል። ባለማወቅ ጠንቅ አንድ ማጣት የሌለበትን ነገር የሚያጣ ነው። ከእግዚአብሔር ሕይወት የሚርቅ ነው። ያለማስተዋልና ያለ አይምሮ ደግሞ የሚደነዝዝ ነው ይላል። ከዚህ እግዚአብሔር ይጠብቀን። አሮጌውን ሰው አስወግዱ። እንግዲህ የአሮጌው ሰው ባህሪ በመታለል ምኞት የሚጠፋ የሚለውን ምስጢር ሲሰጠን ትዝ ልለን የሚገባን የመጀመሪያው ሰው ነው። የመጀመሪያው ሰው እንደ እግዚአብሔር ምሳሌ የተፈጠረው ሰው፣ አሮጌና አዲስ የሚባል ትርጉም የማይሰጠው ሰው፣ ነገር ግን ያደፈ፣ ነገር ግን በመታለል የወደቀ፣ በምኞት የወደቀ፣ ባለማወቅ ጠንቅም የወደቀ አዳማዊ ባህሪ ነው። ከኃጢአት በኋላ የተገለጠ የኃጢአት ውጤት የሆነው አዳማዊ ሥራ ነው። አዳማዊ ጠባይ ነው። አዳማዊ የኃጢአት ውጤት ነው። ዘፍጥረት እንደሚያስነብበን ምዕራፍ 3 ቁጥር 7 ላይ የመጀመሪያው የኃጢአት ውጤት የታየበት ዘፍጥረት ምዕራፍ 3 ቁጥር 7 ላይ እነሱም ዓይኖቻቸው ተከፈቱ ራቁታቸውን እንደሆኑ አወቁ። ስለዚህም እርስ በርሳቸው ምን ሆኑ? ተፋፈሩ። በእግዚአብሔር ፊትም መቆም ስላልቻሉ ምን ሆኑ? ተደበቁ። ያንን ሀፍረታቸውንም ለመሸፈን የቅጠል ግልድምን አገለደሙ ይላል። ከታየው የኃጢአት ውጤት የመጀመሪያው ነገር እጅግ አስደንጋጭና አስፈሪ የነበረው አዳምን ያስኮበለለው በእግዚአብሔር ፊት መቆም ያላስቻለው ምንድነው? እሱ ራቁትነት ነው። ራቁትነት እጅግ በጣም አሳፋሪ ነው። ራቁትነት ከባድ ነገር ነው። እንኳን ራቁት መሆን ያለባበስ ዘይንም አለማወቅ ባህላዊ ያልተለመደ ሰዓት አልባ ይሆን አለባበስም እንኳን ያስነውራል በሰዎች አይን ፊት። የታየው ያ ነበረ። ራቁታቸውን መሆናቸውን ሲያውቁ ፈሩ፣ ተፋፈሩ። የአንዱ አይን በሌላው አፈረ። የበደል አይን ነበረና የኃጢአት አይን ነበረና ከዛ በኋላ የእግዚአብሔርን ጸጋ ማየት የማይችል አይን ነበረና ከኃጢአት በኋላ የእግዚአብሔር ጸጋ ስለተለየ ልብሰ ጸጋው ስለተለያቸው ማየት የሚችለው ነውርን፣ ማየት የሚችለው የሰውን ውርደት፣ ማየት የሚችለው የሌላውን ውድቀት፣ ማየት የሚችለው ሀፍረትን ስለነበረ አንዱ ሌላውን ያየው ሀፍረትን ነበረ። ተፋፈሩ ነው የሚለው። ከዛ በፊት ግን አይተፋፈሩም የእግዚአብሔርን ጸጋ ለብሰው ባለበት ሰዓት ይላል። ስለዚህ ሸሹ። ራቁትነት ያስፈራል፣ ያሳፍራል። ተሸሸጉ። የእግዚአብሔር ድምፅ ሲመጣላቸውም የመለሰው ምንድን ነው? መልሱ ትዝ ይላችኋል። ወዴት ነ አይቴ ሃሎ ከአዳም የሚለው የእግዚአብሔር ድምፅ በገነት ውስጥ ሲሰማ፣ ስለዚህ አዳም መልስ ምን ነበር? ምን ሆኜ ነው የፈራውኝ ያለው? ፈራው ነው ዝም ብሎ ራቁቴን ስለሆንኩ ነው ያለው። ራቁቴን ስለሆንኩ ፈራሁ፣ ተሸሸኩም ነው ያለው። ራቁት ያሳፍራል። ራቁት በእግዚአብሔር አይን ፊት ቀርቶ በሰው ፊትም አያስቆምም። አሳፋሪ ነውር ነገር ነው። ስለዚህ አሳፈራቸው። ለጊዜው ያንን ሀፍረተ ስጋቸውን ለመሸፈን የተጠቀሙት ምንድን ነው? ቅጠል ነው። ያገኙትን ቅጠል ተጠቀሙ። እግዚአብሔር ግን ለዘላለም ለሰው ልብስ ይሆን ዘንድ ቅጠልን አላዘጋጀም። ቅጠል ለሌላ አገልግሎት የተፈጠረ ነገር ነው። ግን ለሰው ልብሱ፣ ለሰው የገበናው መሸፈኛ፣ ለሰው ሞገሱ ሆኖ እግዚአብሔር የፈጠረው ምንን ነበር? የእሱን ጸጋውን ነበረ። ልብሰ ጸጋ ይባላል። ያ እነሱ ያጡት በኃጢአት ምክንያት የተለያቸው። ስለዚህ ለጊዜው ያንን ቅጠል ተጠቀሙ። እግዚአብሔር ግን የሰውን ውርደት የማይፈልግ የሰውን ውድቀት የማይፈልግ በማናችንም ነገር በራሳችን በገዛ ፈቃዳችን ብንወድቅ ትንሣኤያችንን እንጂ ውድቀታችንን የማይፈልግ ክብራችንን እንጂ ነውራችንን የማይፈልግ እግዚአብሔር አምላክ ምን አደረገላቸው ይላል? እሱ ግን የቁርበት ልብስን አለበሳቸው። ምስጋና ለእግዚአብሔር ይሁን። ምዕራፍ 3 ከቁጥር 21 ላይ እግዚአብሔር ግን የቁርበት ልብስን አለበሳቸው። ትንሽ የተሻለ ነው አይደለ? ከቅጠሉ የተሻለ ነው። መሻል ብቻም አይደለም፣ ሌላ የምስጢር ቋጠሮ በውስጡ አለ። እግዚአብሔር ወደፊት ለረጅም ጊዜ አንድ ያዘጋጀው ነገር አለ፣ ያቀደው እቅድ አለ። ያንንም የሚገልጽ ነው። የቁርበት ልብስን አለበሳቸው። ይሁን እንጂ ያ የቁርበት ልብስ ውጫዊውን አካላቸውን ይሸፍን እንጂ ሀፍረተ ስጋቸውን ይሸፍን እንጂ አዳምን የሚያስጨንቀው ህልናው የሚከስበትን በውስጡ ያለውን የነፍሱን ነውር ውስጠኛውን ገበናግን ሊሸፍን አልቻለም። ሆኖም ከዛ ጊዜ ጀምሮ የሰው ልጅ ሰው ሰራሽ የሆነውን መልበስ ጀመረ። ከቆዳም ወደ ሌላውም እየተላለፈ ከዛን ጊዜ የተለያዩ ህብረ ቀለማት የሆኑትን ልብስ መልበስ ተጀመረ። እስከ ዛሬ እስካለንበትም ደረጃ ድረስ ተደረሰ ማለት ነው። የውስጥ ነውርን መሸፈን ስላልቻለ የአዳምና የሔዋን ወይንም የመጀመሪያዎቹ ሰዎች ሀፍረታቸው በአካላቸው ላይ ብቻ አልነበረም። ምክንያቱም ያጡት ብዙ ነገር ነበረ። ሕይወታቸውን ጭምር ነበር ያጡት። ያንንም ይተካል ነበርም። ክብራቸውን ጭምር ነበር ያጡት። ሰላምን ነበር ያጡት። አምሮን የሚያልፍ እግዚአብሔር ሰላምን ነበር ያጡት። ቦታቸውንም ገነትን ነበር ያጡት። ከእግዚአብሔር ነበር የተለዩት። ስለዚህ ሰላም አልነበራቸውም። ስለዚህ ሽብር ነበር። የኃጢአት ውጤት ሽብር ነው፣ መጨነቅ ነው፣ መሸሽ ነው፣ ማፈር ነው፣ መደበቅ ነው። ወገኖች ከዚህ እግዚአብሔር ይጠብቀን። የእግዚአብሔር ጸጋ ሲያርፍብን የመንፈስ ድፍረትን ይሰጣል። የእግዚአብሔር ጸጋ በእኛ ላይ በሚያርፍበት ጊዜ በልበ ሙሉነት እንድንሰራ፣ በልበ ሙሉነት እንድናመልከው፣ በልበ ሙሉነት በቤቱ እንድንቆም ነው የሚያደርገን። የኃጢአት ውጤት ግን ያሸሻል። የኃጢአት ውጤት ግን ጓዳሩም ያስገባ። የኃጢአት ውጤት ግን ያሳፍራል። ስለዚህ ከዛን ጊዜ ጀምሮ ያሉት ሁሉ ብዙ አበው ቢነሱ፣ የእግዚአብሔር ወዳጆች ቢነሱ፣ ሞት ያልያዛቸው እነ ሄኖክ ቢነሱ፣ እነ ኤልያስ ቢነሱ፣ ሌሎችም አበው ቢነሱ ከዛ ማምለጥ ስላልቻሉ በየዘመናቸው እግዚአብሔርን የሚያሳዝን ክፉን ነገር አያድርጉ እንጂ ኃጢአትን አይስሩ እንጂ ውርሱ ስለተላለፈ ከውርሱ ነፃ ስላልሆኑ በዘመናቸው እያነቡ እያለቀሱ እየተመኙ ሄደው ታላላቅ አባቶች ነበሩ። ነገር ግን ያንን ልብስ ሊያመጡ ወይንም ሊተኩ አልቻሉም። ውስጠኛውን ነውራቸውን ሊሸፍኑ አልቻሉም። ሁሉም ወደ መቃብር ወረዱ። ሁሉም ወደ ሲኦል ወረዱ። እግዚአብሔር በተለየ መልኩ በዛ የተለየ የረፍት ቦታን ይስጣቸው እንጂ፣ ቅዱሳኑን በተለየ ያሳርፋቸው እንጂ፣ ሁሉም ግን ወደ ሲኦል ወረዱ። ገነት ስለተዘጋች ማንም እንዳይገባባትም በሱራፊ ስለምትጠበቅ ሁሉም ወደ ሲኦል ወረዱ። ሁሉም እያነቡ ሄዱ። ያንን መመለስ የቻለ አልነበረም። የአብርሃም ቸርነት፣ የኢዮብ ትዕግስት፣ የዳዊት ዝማሬ፣ የሌሎችም ነቢያት ጩኸት ሁሉ የተወሰደውን ልብሰ ጸጋ መመለስ አልቻለም። ወገኖቼ ሕግም ልመልስ አልቻለም። የብሉይ ኪዳን ሕግ ልመልስ አልቻለም። ሐዋርያውን ያስጨነቀው እኛን ተክቶ በምሳሌነት የሚናገረው ሕግም ያንን ሊያመጣ ሊተካ አልቻለም። ምክንያቱም በሕጉ ችግር ኖሮ ሳይሆን ከሥጋ ድካም የተነሳ በሥጋ ስለደከመ ማለት ከሥጋ ድካም የተነሳ ከተማራክነት የተነሳ ከመውደቁ የተነሳ የዲያብሎስ ምርኮኛ ከመሆን የተነሳ ሰው የእግዚአብሔር ሕግ መፈጸም ስላልቻለ ከድካም የተነሳ ለሕግ ያልተቻለውን እግዚአብሔር እሱ ልጁን ልኮ በኃጢአተኛ ሥጋ ምሳሌ አድርጎታልና ይላል። ምስጋና ለእግዚአብሔር ይሁን። የሮሜ መልእክት ምዕራፍ 8 ከቁጥር 4 ሕግም አልቻለም። ነቢያት በዘመናቸው ያንን ነውራቸውን መሸፍንላቸው አጡ። ስለዛ አለቀሱ። ወደ እግዚአብሔር የተጠጉት እሱን የተከተሉት ስለሚመጣውም ትውልድ ስለ ራሳቸውም አለቀሱ። በትንቢት ምስጢር መነጽር አዩ። በትንቢት መንፈስ ተመለከቱ። እግዚአብሔር ያንን እንደሚተካ፣ እግዚአብሔር ለዛ መፍትሄ እንደሚፈልግ። እግዚአብሔር መፍትሄ ፈላጊ ነው ወገኖቼ። እግዚአብሔር የመፍትሄ አምላክ ነው። ለምንጨነቅበት ሁሉ እግዚአብሔር ምን አለው? መፍትሄ አለው። የመፍትሄ አምላክ ነው እግዚአብሔር። መንገድ አለው። ለእኛ የተከደነውን ግርግዳ የሆነውን ጋሬጣ የሆነውን እግዚአብሔር ምን ማድረግ ይችላል? መክፈት ይችላል። ተራራውን ደላላ ማድረግ ይችላል። ኮረብታውን ዝቅ ማድረግ ይችላል። ሸለቆውን መሙላት ይችላል። ምስጋና ለሱ ይሁን። ስለዚህ ለሕግ ያልተቻለውን በአበውም ጸሎትና ዝማሬ ምጽዋት ጸሎት ያልተቻለውን ሌላ መንገድ ፈለገ እግዚአብሔር። እነ ኢሳይያስ ያለቀሱበትን ሰው እንደሌለ አየ ይላል። እግዚአብሔር ሰው እንደሌለ አየ፣ የሚማልድም እንደሌለ ተረዳ፣ ተደነቀም። ስለዚህ የገዛ ክንዱ መድኃኒት አመጣለት፣ ጽድቁም አገዘው። ኢሳይያስ 59 ከቁጥር 16 ይህ ለቅሶ ነበረ የነቢያቱ። በመጨረሻ የእግዚአብሔር ዓይኖች የሚያርፉበት ነገር አልነበረም። ከሰው የተነሳ ምድርም የረከሰች ነበረችና ምድር ሁሉ በእግዚአብሔር ፊት ርኩስ ነው ብሎ እንደሚናገረው የእግዚአብሔር ዓይኖቹ ማረፊያ አልነበረም። ወደ ምድር ተመለከተ፣ የሚማልድ አልተገኘም። አንዱ ለአንዱ መቆም አልተቻለም። ምክንያቱም ሁሉም ምን ስለሆነ? ሁሉም ወንጀለኛ ስለሆነ። ሁሉም ተጠያቂ ስለሆነ ሁሉም ሟች ስለሆነ አንዱ ለአንዱ መቆም አልተቻለም። ስለዚህ ምማለድ እንደሌለ ተረዳ ተደነቀ። የገዛ ክንዱን ላከው። በሌላ ስፍራ ላይም እግዚአብሔር ተናገረ፣ ያኛው ክዳን አላዳነም፣ ያኛውን ክዳን ሰዎች ስላልጠበቁት ስላላጸኑት አልጠበቃቸውም፣ አላዳናቸውም፣ ነፃ አላወጣቸውም፣ ነውራቸውንም ልሸፍን አልቻለም። ስለዚህ እግዚአብሔር እንዲህ አለ፣ አዲስ ክዳን ለእስራኤልና ለይሁዳ የምገባበት ወራት ይመጣል። አዲሱ ክዳን እንደፊተኛው አይደለም። አዲሱ ክዳን በፊደል ምጻፍ ሳይሆን በመንፈስ የምጻፍ ነው። አዲሱ ክዳን በውጫው የምጻፍ ሳይሆን በውስጥ የምጻፍ ነው። ያን ጊዜ ሁሉ ከእግዚአብሔር የተማሩ ይሆናሉ። ያን ጊዜ እግዚአብሔር ብሎ ሌላውን የሚያስተምር አይኖርም፣ ምክንያቱም ሁሉ ከእግዚአብሔር የተወለዱ ይሆናሉ አለ። ስለዚህ ያንን የሚተካ ልብስ ሆኖ የሚመጣ ክብር ሆኖ የሚመጣ ሞገስ ሆኖ የሚገለጥ ልጁን ላከልን። በልጁ በኢየሱስ ክርስቶስ ገበናችን ተከደነ። በልጁ በኢየሱስ ክርስቶስ ነውራችን ተሸፈነ። ቁስላችን ተፈወሰ። ርኩሰታችን ተቀደሰ። ሞታችን ተደመሰሰ። እሱ ስለኛ ነውርን ተቀብሎ ስለኛ ተገፍቶ ስለኛ ተገርፎ ስለኛ ቆስሎ የኛን ቁስል ፈወሰ። አዲሱ ሰው መድኃኔዓለም ክርስቶስ ነው። አዲሱ ሰው በቅድስና የተገለጠ ለቅድስና የጠራን ቅድስናን ያወጀ ሰው መቀደስ የሚችለው በቅድስና ኑሮ መኖር የሚችለው ብቸኛው መንገድ የሆነ እሱ የእግዚአብሔር ልጅ ኢየሱስ ክርስቶስ ነበረ። አዲሱ ሰው በጽድቅ የተገለጠ ጽድቅ ሆኖ በምድራችን ላይ የታየ ጽድቅ ሆኖ የመጣ ጽድቃችን ተበላሸብን፣ ጽድቃችን የመርገም ጨርቅ ሆነብን ብለው ላለቀሱት አበው ነቢያት ጽድቅ ሆኖ የተገለጠ በእኛ ሥራ ሳይሆን በእሱ በቤዛነት የተገለጠ ከእኛ የተነሳ ሳይሆን ከምሕረቱ ብዛት የተነሳ ጽድቅ ሆኖ የተገለጠ አዲሱ ሰው መድኃኔዓለም ክርስቶስ ነው። የፊተኛውን አዳም ቀዳማዊውን አዳም እግዚአብሔር በመልኩና በምሳሌው የፈጠረው አዳም ኃጢአት ያልነካውን አዳም ወክሎ የተገለጠ እሱ በምድር ላይ የእግዚአብሔር የዓይኖቹ ማረፊያ የሆነው የእኛ ጌታ አምላካችን ኢየሱስ ክርስቶስ ነው። ምስጋና ለእሱ ይሁን። እግዚአብሔር ዓይኖቹን በእሱ አሳረፈ። የእግዚአብሔር ልብ በእሱ አረፈ። እንዲህ ይላል በማቴዎስ ወንጌል ምዕራፍ 12 ቁጥር 18 እና በኢሳይያስ 42 ቁጥር 1 ላይ ስትመለከቱ ነፍሴ እጅግ ተደሰተችበት ይላል። እግዚአብሔር እኮ ነው የሚለው ያለ ነፍሴ እጅግ ተደሰተችበት ይላል። እግዚአብሔር ይፈልግ ነበረ ከርኩሰት የነጻ ኃጢአት ያልነካው ንጹሕ አካል ለእግዚአብሔር የሚመች ሰውን ይፈልግ ነበረ። ለሕዝቡ የሚቆም የሁሉን ኃጢአት የሚያስተሰርይ አስተሰርይ ማለት ጋረደ ማለት ነው። ኃጢአታችን የሚጋርደውን ነውራችን የሚሸፍነውን ለእኛ የሚቆመውን ነፃ የሚያወጣንን እግዚአብሔር አየ፣ በሱም ተደሰተ፣ ዓይኖቹም በሱ አረፉ። እኛን በሱ ተመለከተን፣ እኛን በሱ ተመለከተን፣ እኛን በሱ ደም ዋጀን፣ እኛን በሱ ደም አዳነን፣ እኛን በሱ ደም ተቀበለን፣ እኛን በሱ ደም ዳግም ወለደን። ወገኖቼ አኮ በወርቅ ኃላፊ አሉ አባቶቻችን፣ አኮ በወርቅ ኃላፊ ዘተሳይጠነ በደሙ ክቡር ቤዘወነ ወለደነ በጥምቀቱ ለቅድስት ቤተ ክርስቲያን። አካሉ ሊያደርገን እሱ ራሳችን ሊሆን ማደሪያው ሊያደርገን ኃላፊ በሆነ ወርቅ ሳይሆን በዚህ ዓለም ባለው ነገር ሳይሆን በከበረው ደሙ ዋጀን፣ ዳግምም ወለደን። ወገኖቼ የእግዚአብሔር ዜጋ ለመሆን የእግዚአብሔር ልጆች ለመሆን ምናችንም አልነበረንም በእግዚአብሔር ፊት። ግን እኛን የጨበጠበት እጁ፣ እኛን ያነሳበት ክንዱ፣ እኛን የተመለከተበት ዓይኑ እሱ የእግዚአብሔር ልጅ አዲሱ ሰው የተባለው መድኃኔዓለም ክርስቶስ ነበረ። ይህ የምታዩት ሁሉ በሱ እሱን ተጎናጽፎ እሱን ለብሶ የተሰባሰበ ነው። በሱ ክብር የተገለጠ ነው። በሱ ሞገስ የተገለጠ ነው። ምስጋና ለእግዚአብሔር ይሁን። ታዲያ አዲሱ ሰው የጠራ ሁሉ ቅዱስ ነው፣ ለቅድስና ጠርቷልና። እሱ የጠራ ሁሉ ጻድቅ ነው፣ በደሙ ይጸድቃል። እሱ የጠራ ሁሉ በእግዚአብሔር ምሳሌ የተገለጠ ነው። ምክንያቱም የሱ ባህሪ ቅድስና ነው፣ የሱ ባህሪ ጽድቅ ነው፣ የሱ ባህሪ የእግዚአብሔር ምሳሌ ሆኖ መቆም ነው። እኛነታችንን ስንመለከት፣ በተለይም በበደል አይን አንዳችን አንዳችንን ስንመለከት አይናችንን አይሞላ ይሆናል፣ ነውሩን ገላልጠንም እናይ ይሆናል። ነገር ግን በክርስቶስ ያለ በክርስቶስ ክርስቲያን የተባለ ሁሉ ክርስቶስን የለበሰ ነው። ይሄ እሱ ቃል ነው። ምንድን ነው የሚለው መሰላችሁ? ሁላችሁ አንድ ናችሁ አለ። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ይላል። ምስጋና ለእግዚአብሔር ይሁን። ገላትያ ምዕራፍ 3 በአንዲት ጥምቀት ከእሱ የተወለዳችሁ በሙሉ ከፓትርያርኩ ጀምሮ እስከ መጨረሻው ሕፃን ድረስ የእሱ ዜጋ የሆናችሁ በሙሉ ማንን ለብሳችሁታል ይላል? ወገኖቼ እዚህ መልሱልኝ ሁላችሁ። ማንን ለብሳችሁታል? ክርስቶስን ለብሳችሁታል። ምን አይነት ልብስ መሰላችሁ ያለበሰን? የማያልቅ የማይወልቅ የማያድር ብዙ ልብስ አይደለም፣ አንድ ልብስ፣ አንድን አካል ብቻ የሚያለብስ። የእኛ አባቶች እንዴት ብሎ እንደሚያመሰግኑ ታውቃላችሁ? ይህንን ምስጢር ልብስ ዘኢተአንመ ወክዳን ዘኢተፈትለ ብሁ ዘአግመሮ ለሐሪዝ ጼው ዘአጣሙ ለልሱ ውእቱ ኢየሱስ ክርስቶስ። በሰው እጅ ያልተሰራ በሙያተኞችም ያልተፈተለ ልዩ ልብስ ብርድም ያስገባ በሽታን የሚከላከል የሚሞቅም ልዩ የሆነ ለሁሉ የሚበቃ ልብስ ያንን አለበሰን። ታዲያ ልብሱ ምን ማለት ነው? ኢየሱስ ክርስቶስን ለበስን ስልን እሱ እንጀራ ነው፣ በላ ነው፣ ተዋህር ነው። እሱ የሕይወት መጠጥ ነው፣ ወይን ነው፣ ደሙን ጠጣ ነው፣ ተዋህር ነው። እሱ ወርቅ ነው፣ አጌጥንበት። እሱ ሞገስ ነው፣ እሱ ክብር ነው። በእሱ ሞገስና በእሱ ክብር እኛ ተዋብን። እሱ በማይሆን በቀራንዮ ስፍራ በጲላጦስ ፊት እጅግ በሚያስቀይም በሚያጸይፍ ለማየት እንኳን ደስ በማሰኝ መልክ ሲገለጥ እኛን ግን በእሱ ክብርና በእሱ ሞገስ ገለጠን። ክብር ለመድኃኔ ዓለም ይሁን። ይህም ብቻ አይደለም፣ በቅዱስ ስሙም ተጠራን። ወገኖች እሱ ክርስቶስ ተብሎ ክርስቲያን የሚለውን ልብስ አለበሰን። ክርስቲያን የሚለውን ታላቅ ስም ሰጠን። እሱ በባህሪው ቅዱስ ሲሆን ስለኛ ግን ቅዱስ ተብሎ ቅዱሳን ተባለ። እሱ ወደኛ ስለመጣ በስጋ በእኛ ምሳሌ ስለተገለጠ በኩር ተብሎ በኩረ ሙታን በኩረ ሕያዋን ተብሎ እኛን አሃ ወይንም ወንድሞች አሰኘን። ወንድሞቼ፣ እህቶቼ፣ እናቶቼ ብሎ ሲጠራን ሳያፍርብን ወንድሞች የሚለውን ስም ሰጠን። እሱ ዳግማዊ አዳም ተብሎ አዲስ ፍጥረት አሰኘን። ሁሉ በክርስቶስ አዲስ ፍጥረት ነው። የሆነውም ሁሉ እነሆ አዲስ ሆኗል። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 17 ስለዚህ ይህን ትልቅ ነገር ሰጠን። ይህን ሲሰጠን ወገኖቼ አካሎቹ ወይም አንዲት ቅድስት ቤተ ክርስቲያን አንዲት አካል ስለሆን የእሱን ጸጋ አለበሰን፣ የእሱን ሞገስ አፈሰሰብን። ስለዚህ ቤተ ክርስቲያን የለበሰችውን አዲስ ሰው እንዳታወልቅ፣ የለበሰችውን የጸጋ ልብሷን፣ የለበሰችውን የድህነት ልብሷን፣ የለበሰችውን የክብር ልብሷን፣ የሞገስ ክብር ልብሷን እንዳታወልቅ ነው ሐዋርያው አዲሱን ሰው ልበሱ የሚለው። በቀደመው ኑሯችሁ እንዳትመላለሱ፣ በቀደመው ኑሯችሁ እንዳትመላለሱ፣ በውሸት በሐሜት በቅንዓት በክፋት እንዳትመላለሱ፣ የለበሳችሁት የክብር ልብስ፣ የለበሳችሁት የሞገስ ልብስ፣ የእውቀት ልብስ፣ የሰላም ልብስ፣ የክብር ልብስ እሱ ክርስቶስ ነውና እሱን ልበሱት አለ። ወገኖቼ እያንዳንዳችን የማናካለን ሁላችሁ የክርስቶስ አካልን አይደለን? ሁላችን አንዲት ቤተክርስቲያን ተብለን እንጠራለን። ክርስቶስ ሙሽራ ሲባል እኛ ደግሞ ሙሽሪት ነን። እሱ እስኪመጣ ድረስ በሱ ክብር በሱ ሞገስ ተመሽረን በንስሐ ታጥበን እሱ ባወረሰን በሰጠን በቅድስና ሕይወት በጽድቅ ሕይወት እሱ በተመላለሰበት የእግዚአብሔር ሰው በመሆን ምሳሌ እየተመላለስን የምንጠባበቅ ሙሽሪት ነን። ስለዚህ ቤተክርስቲያን የተሰጣት ልብስ እንዳታወልቅ ሐዋርያው ልበሽ ይላታል። እግዚአብሔር ይመስገንና እነሆ ዛሬ አሁን በዚህ ያለን ሁሉ የእግዚአብሔር ቤተክርስቲያን ስንሆን የእግዚአብሔር የክርስቶስ አካሉ ስንሆን እነሆ እሱን ተጎናጽፈን እሱን ለብሰን ስላለን ከኛ የተነሳ ሳይሆን ከሱ ምሕረት የተነሳ ስለሆነ እግዚአብሔር ይመስገን። ሐዋርያው የት ሆኖ ነው ይሄን መልእክት የጻፈው? የት ነው ያልኳችሁ? እስር ቤት ሆኖ ነው። ቤተክርስቲያን ብትታሰርም ልብሱን አታወልቅም። ቤተክርስቲያን ብትገፋም ልብሱን አታወልቅም። ብትሰደድም አታወልቅም። ብትነቀፍም አታወልቅም። ሁልጊዜ የማይወልቅ ልብስ ነው። ነቀፋና ስደት መከራ በሆነበት ጊዜ ይህ የለበሰችው ልብስ ትዕግስት ይሆንላታል። በውከት መካከል ሰላም ይሆንላታል። በሞት መካከል ሕይወት ይሆንላታል። እንደውም መከራና ችግሩ ሲበዛ የበለጠ ልብሱን ትለብሳለች። በልብሱ ታጌጣለች። በሱም ትመላለሳለች። ቤተ ክርስቲያን ሐዋርያው በእስራት ሳለ በመከራ ውስጥ ሳለ በጠላት ቁጥጥር ስር ሆኖ ይህን ለማለት አልታሰረም። ይህን ለማለት አንደበቱ አልተገታም። ዛሬሳ አሁን የምናየው ነገር ከአባቶቻችን ጀምሮ ሁላችን በአዲስ ምድር ያለን በአዲስ ምድር መኖራችን ከአገር መውጣታችን ከአገር መራቃችን ልብሱን እንድናጣ አላደረገንም አይደለን? እግዚአብሔር የተመሰገነ ይሁን። ልብሱን እንድናወልቅ አላደረገንም። በባዕድ ሀገርም ለብሰነዋል። ልብሱ ዝማሪያችን ነው፣ እንዘምራለን። በባዕድ ሀገር ለብሰነዋል። ልብሱ ክብራችን ነው፣ በሱ ክብር እንገለጣለን። በተለይም ሐዋርያው ቅዱስ ጳውሎስ በእስራት ሳለ ይህንን መልእክት ለመጻፍ ሳይገታ እንደ ጻፈ ሁሉ ዛሬ በመካከላችን የሚገኙት ቅዱስ ፓትርያርኩ ምናልባት በስደት ምናልባት በመገፋት ከሀገር ወጥተዋል። ለሌላው ሌላ ልመስል ይችላል። ነገር ግን እግዚአብሔር አንደበታቸው እንዳይታሰር የተቀቡት ቅባቱ እንዳይታሰር ጸጋው እንዳይታሰር ጸጋውን እንዲያከፈርፉ ለቅድስት ቤተ ክርስቲያን አስተናባሪዎችን አገልጋዮችን እንዲተኩ እንዲያቆሙ የወንጌሉ ብርሃን እንዲሰፋ አደረገ። ምስጋና ለእግዚአብሔር ይሁን። ጳውሎስ ናቸው። ስለዚህ ዛሬ የምናያቸው ወንድሞቻችን የነበሩ ዛሬ ጳጳሳት ሆነው የቤተ ክርስቲያን መብራት የቤተ ክርስቲያን ክብር የቤተ ክርስቲያን ሞገስ እሱ የቀባቸው መንፈስ ቅዱስ ምንጊዜም ስራውን የማይፈታ ቤተ ክርስቲያን በልብሱ እያጌጠች ክርስቶስን እንድትጠባበቅ መከራና ስደት ነቀፋ ሁሉ እንዳግዳት ያደረገው የእግዚአብሔር ቅዱስ ስራ ነው። የእግዚአብሔር ቅዱስ ስራ ነው። እግዚአብሔር የተመሰገነ ይሁን። እንግዲህ ወገኖቼ እግዚአብሔርን አደረገ ደስ ሊለን ይገባል። እያንዳንዳችን ደግሞ የትኛውን ልብስ ለብሼ ይሆን ብለን ራሳችን ልንጠይቅ ይገባል። የዚህ ዓለማዊው ልብሳችን ተጠንቅቀን ነው የምንለብሰው። በደንብ ተተኩሶ በስርዓት ተቀምጦ ፕሮቶኮላችን ጠብቀን በመስሪያ ቤት ቢሆን ለመስሪያ ቤት የሚገባውን ለቤተ ክርስቲያን ቢሆን ለቤተ ክርስቲያን የሚገባውን በውጭም ደግሞ ለመዝናናትም ቢሆን ለእሱ የሚገባውን አድርገን ነው የምንለብሰው አይደለ እንዴ? ስለዚህ ክርስቶስን ለብሰነዋልና ሌላ እድፋም የሆነ ልብስ እንዳንደርብበት ያስፈልጋል። ሌላ እድፋም የሆነ ልብስ በላዩ ላይ እንዳንለብስ ያስፈልጋል። እንዳናሳድፈው ያስፈልጋል። ሃይማኖታችንን በንጽህና እንድንጠብቅ ያስፈልጋል። እንድንመሰክር ያስፈልጋል። የትንሣኤው ምስክሮች ነንና የቀደሙት እንኳን ለራሳቸው ቀርቶ በሱ በሱ ደም ነፃ መውጣታቸውን ሲያውጁ ከነሱ የተነሳ ምድሪቱ እንኳን ነፃ እንደወጣች ሲያውጁ ወምድሪኒ ትገብር ፋሲካ ታሐጽባ በደመ ክርስቶስ ብለው ዘመሩ። ስለዚህ እኛም በሱ ነፃ የወጣንበት ነፃነታችንን ዛሬ ነው የምንመሰክረው። ዛሬ ነው የምንመሰክረው። የሚገድበን ነገር የለም። እሱን ከለበስነው እሱን ከተጎናጸፍነው የሚከለክለን ነገር የለም። የእግዚአብሔር ሰዎች በእስራት ውስጥ ይያሉ ስራቸው አይገታም። የእግዚአብሔር ሰዎች በመከራ ውስጥ ይያሉ የበለጠ እንዲሰሩ ያደርጋቸዋል መንፈስ ቅዱስ። ሌላው ሲያኮርፍ ሌላው እንደውም ራሱን ለማጥፋት ሲታገል በመታሰሩ ሲናደድ በመታሰሩ ሲቆጭ እግዚአብሔር ሰዎች ምን ያረጋሉ? ቢሰደዱ ቢነቀፉ በመከራ ውስጥ ሳሉ ምንድነው የሚያደርጉት? ሥራ ነው የሚሰሩት። ሥራ ነው የሚሰሩት። እጃቸው አይታሰርም፣ አንደበታቸው አይታሰርም። የእግዚአብሔር ቅባት፣ የእግዚአብሔር ክብር፣ የእግዚአብሔር ሞገስን ለሌላው ያፈሳሉ፣ ያስተላልፋሉ። ስለዚህኛ የነሱ ልጆች ነን። ስለዚህኛ የእግዚአብሔር ልጆች ነን። በደሙ የተሸፈንን የሌላውን ገበና አንግለጥ፣ የሌላውን ነውር አናውጣ። ያ ሰው ክርስቶስን ለብሷል። አይናችን መውደቅ ያለበት በመስቀል ላይ በዋለው ክርስቶስ ነው። አያችሁ፣ የበደል አይን ስለሆነ ነው ልጅ ተነስቶ አባቱን የሚያዋርደው። የበደል አይን ስለሆነ ነው ወንድሙ በምቀኝነት አይን፣ በቅንዓት አይን፣ በጥፋት አይን የሚመለከተው። ስለዚህ አይኖቻችን በወንድማችን ላይ ሲያርፉ ክርስቶስ እንዲታየን፣ አይኖቻችን ያንዳችን በአንደኛችን ላይ ሲያርፉ ያ ለእኛ ስል ራሱን ገልጦ እንደ ልብስ የተጎናጸፍ ነው መድኃኔ ዓለም እንዲታየን ያስፈልጋል። ያ የአባቶቻችን ጸሎት ነው። ሀበነ እግዚኦ አየንተ አእምሮ ወተረኪያከ ይርአያ። አቤቱ ዘወትር አንተን ማየት የሚችሉ አይኖችን ስጠን ነው ያሉት። እንደዚህ ልንጸልይ ይገባል ወገኖቼ። በሱ የክብር ልብስ በሱ የመጎስ ልብስ የተጎናጸፍን ሰዎች በሙሉ አቤቱ አንተን ማየት የሚችሉ አይኖችን ስጠን ብለን ልንጸልይ ይገባል። የራቁትነትህ ሀፍረት እንዳይገለጥ ነጭ ልብስ እንድታይም አይኖችን የምትኳለውን ቁል ከኔ ትገዛ ዘንድ እመክርሃለሁ። ራእይ 3:18 ለአዲስ ሕይወት ዳግም የወለደን እግዚአብሔር ክብርና ምስጋና ለእሱ ይሁን። አሜን።